Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤናስጥልኝ እንደምን አምሽታችኋል። የጥቅምት 1 2013 የእሁድ ምሽት የጋቢና መርሃ ግብር ጀምሯል። ኤደን ገረመው እያስተናገድኳችሁ አመሻለሁ። ዛሬ እለቱ በዓለም አቀፍ ደረጃ የሴት ህፃናት ቀን ተብሎ እየታሰበ ይገኛል። ይህ እለት በዓለም ዙሪያ ያሉ ሴቶች እኩልና ፍትሃዊ የሆነ ኑሮ፣ የትምህርትና የጤና ሽፋን እንዲያገኙ ለማሳሰብ የሚከበር እለት ነው። ዘንድሮም ሴት ህፃናትን ለብሩህ ነገ ማብቃት በሚል መሪ ቃል እየተከበረ ነው። እኛም ታዲያ በዚህ ዙሪያ ዘገባዎችን አጠናቅረናል። አብራችሁን ታመሹ ዘንድ እንጋብዛለን። በኢትዮጵያ የትምህርት ተደራሽነትን ለማረጋጋት በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህፃናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች ውስጥ የሚማሩ በመሆናቸው ከወንድ አቻዎቻቸው የበለጠ ትምህርት ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬው ዕለት እየተከበረ ያለው ዓለም አቀፍ የሴት ህፃናትን ቀን አስመልክቶ ባልደረባችን ስመኝሽ የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸው አካላትን አነጋግራ ሰፋ ያለ ዘገባ አሰናድታለች። እንደሚከተለው ይቀርባል።
በባህር ዳር ከተማ ቀበሌ 1 ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀምበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ላፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች።
9ኛ ክፍል ላይ ነው ያቋረጥኩት። ወደ አረብ ሀገር ለመሄድ ነበረ። ሶስተኛ አብረን ያስጨረስናል። 6-7 አመት ስለሆነ ብዙም አላስታውስም፣ ግን 15 ብር ያው ተበዳድሬ እኔ ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጀ ደርሼ መጣሁ። አልተሳካም። መዛም ምንም አንድ አመት ቆይ መጥቻ አረብ ሀገር።
ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች፣ ግን እሱም አልተሳካም ትላለች ብርቱካን።
ትዳር ውስጥ ገብቼ ነበር፣ ግን ምንም ለውጥ የለውም። ዙሮ ያው ወጥን የገባውኝ ምንም ለውጥ የለውም። ከሱ ጋር ብዙ ስምምነት የለንም። የቤት ውስጥ የትዳር ውስጥ አልተሳካም። ያው ተለያይቻለሁ። አሁን ያው ከእናቴ ጋር ነው የምኖር።
ልክ እንደ ብርቱካን በአፍላ እድሜያቸው ራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ።
በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደወሎ አካባቢ እንዳንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው።
አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገወጥ ፍልሰት ይዳርጋል ይላሉ።
ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው በትምህርት ደረጃም እየዘለቁ መሆናቸውን የሚያሳይ ነው። ይህም ሆኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት ያለግኒ ጋብቻ ቀርቷል፣ የህገ ወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና ኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድስ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህን ችግር እስክንፈታው ድረስ ይቆማል ብለን አንገምት።
በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነውና በባህር ዳር ከተማ SOS ትምህርት ቤት መምህር የሆነው ደጉ ምናለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከመጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል።
ከፍተኛ የሆነ ስራ አጥነት ሁኔታ አለ። ፈርስት ይዘው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንም በምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን? ምን የሚለው አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ ልጆች? በቃ ባጭሩ የትኛውንም አይነት ስራ ሰርተን ታኔ ሀብታችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው። ልጆቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ የሆነ እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገ ወጥ ደላሎች ጋር ሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ።
በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት መርጣለው ትላለች።
ያው ቤተሰብ መርዳት ስትይ መታረዩ ነገር ስለሌለ ያው ትኩረቱም ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ መልስ ደግሞ ያው ወደ ትምህርቱም ብዙም ትኩረት ስለማሰጩ ብትማርም ይሄ ላይ ይቀበል ይችላል። ትኩረትም ላታረጊ ትችያለሽ ወደ ትምህርት ስራማ እዛ ነው። እዚህ ምንም አይነት አስተያየ አስታሪ እዛ ግን ጠንካራ ብለሽ የመስራት ማላማማልሽም ምን ላረግ ነው የሄድኩኝ ብለሽ ያን ነገር ታስበለሽ ትሰሪያለሽ።
ከህገ ወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የኃይል ጥቃት፣ ያለ እድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሃና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለ እድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ 9ኛ ክፍል ደርሳለች። ለሚቀርታ ትማሪ ነበረችው ታናሽ እህቷ ግን በ15 ዓመቷ ከ8ኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሃና በሐዘን ትናገራለች።
15 ዓመቷ ስምንተኛ ክፍል ነበረች። ያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብለውት ነው። ገበሬ ነው የምታገበው። በጣም ያዘንኩት ምክንያቱም እኔ እህቴ ተምራ ጥሩ ደረጃ እንድደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናቴን አናግሪያት ነበረ እንዲያሉ እነሱ እዛ ሆኖ ይድሩ ነበረ። ምክንያቱም እዛ እስከ 15 ዓመት ድረስ ያሉት ህጻናቶች ያግዛሉ።
ሩቅ ማዶ ሩቅ ሀገር ሄዳለች ከታበባ
ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። የዓለም አቀፍ የሴት ልጆች ቀንን አስመልክቶ የተሰራ ልዩ ዘገባን እያጋራናችሁ ነው። ከሙዚቃው በፊት ባልደረባችን ስመኝሽ የቆየ ሴት ተማሪዎች ቤተሰቦቻቸውን ለማገዝ ሲሉ ገና በለጋ እድሜያቸው ትምህርታቸውን አቋርጠው በተለያየ መልኩ እንዴት ለሀገር ውስጥና ለውጭ ፍልሰት እንደሚደረጉ አስደምጣናለች። የስመኝሽ ዘገባ ይቀጥላል።
በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ አድሚው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ።
በሰራውበት አካባቢ በተለይ በቤኒሻንጉል ጉምዝ ክልል በአካባቢው ያሉ ጎልድ ማዳሪዎች ይመስላሉ። አንደኛ በለውጥ ጋብቻ ያለበት በሀገር ጉምዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤኒሻንጉል ጉምዝ በነበሩበት በዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየሁት። ስለዚህ በአንድ አመት ውስጥ አንደኛ ተሳትፏቸው 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ በደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለ እድሜያቸው አቸው ልጆች የነገር ባህል አለ። እኛም እንደሰቶች ባለፈ አመት አንዲትም ወላጅ ታዋይተን ጋብቻ እንዲቆዩ ያደረግንበት ሁኔታ አለ። እና 16-17 አመት ወልዳ ተብለው በበዳር በተለያዩ ምክንያት በህግ አካል እንዳይጠይቁ ሌላ ተወሰንዶ ሰዎችን በማድረግ የመዳር ሁኔታ ይታያሉ። በባህር ዳር ዙሪያ
አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ 50 ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን 3 ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ።
በቤኒሻንጉልን ቀደም ሲል እንዳልኩሽ አንደኛ ከ1-4 ያሉት ሴቶች በዛ ኪሎ 5-8 ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት መንገድ ተጉዞ ሊማሩ ይገባል፣ ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤኒሻንጉል ላይ እና ከዛ አንጻር ተማሪዎች በጣም የማቋረጥ የሚከሰታል። ረዳት ሲያጡ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት በሚፈጸምባቸው ወላጆች ለመላክ ችግር ይገጥማቸዋል። ወደ ደ ሲሄዱ እየሳቱ ነው የሚሄዱ። በአንድ ያክል መጠናቸው ከፍተኛ ቁጥር ይገባል። እስከ 4 ከፍተኛ ቁጥር ይገኛል። ከ5-8 ደግሞ ቀንሶ ይገኛል። ወደ ሀይ ስኩል ሲሄድ ደግሞ እየሳሳ 20% አካባቢ ነው በተሳት የምንለካቸው።
በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ጾታዊ ጥቃት ለመቀነስና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙልጌታ ይገልጻሉ። ነገር ግን ያለው ችግር ህብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም።
በዚህም ሲል ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋማ አለ ግልገል በለስ ከተማ፣ እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስትም የተፈቀደ ሴቶችን በአዳሪ ሙሉ ነዛ ይዞ ወጣቸው እንጂ የሚያስተምርም የተሳሳመ ድርጅት አለን። በተለይዛ የሴቶች ጫና አለ፣ ወደ ሃይስኩልም የማይደርስበት ሁኔታ አለ፣ የስራ ጫና አለ። ከዛ ነጻ ሆኖ እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው።
በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር SOS አስተማሪ የሆነው ደጉ ያስረዳል።
ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ይህን ያህል የዳበሩ አይደለም። የከተማ ህይወት በደንብ ያለመዱት ሲሆኑ እና እዚህ ጋር በሚፈጠሩ ትንኮሳዎች ይህ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማ ህይወትን እነሱ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ ያልተፈለገ እርግዝና ለምንም ተዳርገው ትምህርታቸውን እንዲያቋርጡ የሆነበት ሂደት ይፈጠራል።
ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደግሞ ይገልጻል።
አሁን በተለይ በዚህ 2-3-4 ዓመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማር የሚል ስጋት አላቸው። ከአካባቢያቸው ወጣ ያለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። ብዙዎቹ መንግስት አሁን ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስራው መሆን መቻል አለበት። ምክንያቱም እዛ ድረስ ደርሰውም እጅ እንደዚህ አይነት ችግር ይደርስብኛል የሚል ስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ።
በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለዕድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር 1.3% ብቻ መሆኑን ነግረውናል።
የተሻለ ነው። ወደ ገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ 2-1% ቢሆን ነው የተሻለ ነው። በአካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለው የሚሄዱ ተማሪዎች ሊኖሩ ይችላሉ። ቤተው ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው።
በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ሕጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ሕጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝ
ስመኝሽ የቆየና እንግዶቿን እናመሰግናለን። ዓለም አቀፍ የሴት ልጆች ቀንን አስመልክቶ የካፒና ልዩ መርሃ ግብር ነው በማዳመጥ ላይ የምትገኙት። አንድ ሙዚቃ እንስማና እንመለስ።
Hello, your name on the net. Hey, the knowledge of her, you're for later. You mean you're sending for a son of the night. And then you move the decohona symphony. I don't know you could bring him the suburbs in. Who lay Germany at Helena, not a bishop. When you tower it, I do write in the tissue. At this kind of the castle of the Cayera. And she don't change when I lay Cara. Hey, I'm telling you, I'm a bishop militia. And she left me with them, and the holy shit. See, I'm Mishmadani, it's an issue for now. Unquani tintish kalal kalal laro elinalo moged migebegebo nemi sikatas no anchi gamirso yeah
dinges kilotesh binen fense getatalaw inetra kerase kemala kwala musteni wasche second dilulen miagergen kanchi tiraide namodul dije miaw tendesu kaze nyakanchi iyo sedara tisatanya wede fitse salami menesenan yeni wunda tanti kaltsatbe
አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ከሙዚቃው በፊት ስመኝሽ ቆየ ታዳጊ ሴቶች በተሰባቸውን ለማገዝ ሲሉ ትምህርታቸውን አቋርጠው እንደሚሰደዱ አልፎ ተርፎም ላልተፈለገ ጋብቻ እንደሚዳረጉ አስደምጣናለች። አሁን ደግሞ ከዚህ ቀደም በካፒና ቪዮሌ ከተሰሙ ከዚሁ ርዕሰ ጉዳይ ጋር የሚያያዝ አንድ ዘገባ ደግመን እናስደምጣቸዋለን። የኮቪድ-19 ወረርሽኝን ተከትሎ ትምህርት ቤት በመዘጋቱ በኢትዮጵያ ጾታዊና ወሲባዊ ጥቃቶች መጨመራቸው ሲጠቀስ ቆይቷል። ይህን ተከትሎ #ዝምአለም የሚል እንቅስቃሴ በማህበራዊ ሚዲያ ላይ ሰፊ ተሳትፎን በማድረግ ጾታዊ ጥቃትን በሚፈጽሙ ሰዎች ላይ ተገቢው የህግ እርምጃ እንዲወሰድ የሚጠይቅ የፊርማ ማሰባሰብ ጀምሮ ነበር። ከዚሁ ጉዳይ ጋርም ተያይዞ የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሌንሳ ቢየና ህጉ የተጠቂዎችን መብት ከማስከበርና ጥቃት አድራሾችም ላይ ተገቢውን ቅጣት ከመበየን አንጻር ያለው ክፍተት ምን ይመስላል? እንዴትስ መሻሻል አለበት ስንል ጠይቀናቸው ነበር። ዘገባው ወዘሪት ሌንሳቢያና ይሄ ጥያቄ አመታትን የፈጀ ነው በማለት ከመያብራሩበት ይጀምራል።
ከተሽ ማጣላት ቢሮ ሪፖርተር በነበረው ኬዝ በኋላ ብዙ አካላት ያንን ጉዳይ ተገናኝተው ወይ መሻሻል ያለባቸው ጎሽ መሻሻል አለባቸው ይሄ ነገር ትኩረት ማግኘት አለበት ብለው ዝማንንም የሚልም ካምፔን እንደጀመሩ እናቃለን። ምንም ተነፈጫችን ተሰናልን ግን ይሄ ምናልባት የሚዲያ ሽፋን ስለናገኘና ቪዲዮውም ደግሞ ኮሮና ሁላችንንም አቴንሽናችን ወደ ሚዲያ ላይ ብቻ እንድናረግ ስላደረገን ነው እንጂ ከድሮም ጀምሮ ትጮህበትና አለ ይባል የነበረ ጉዳይ እንደማህበረም ዘንድሮ ያመጣው ህግ ላይ ያለውንም ከፍተ ድረስ በተለይ ስለ አስገድዶ መድፈር ቅጣትን በቂ አይደለም፣ ፔንሽን የማይሰጣቸው ለምሳሌ እንደ ለማሪታል ሬት ያሉ አንቀጾችን ማካተት አለበት ተብሎ ለረጅም ዓመትም አድቮኬት ሲደረግበት የነበረ ነው። አዲስ ታይም የሚሰጠው ቅጣት ከመጣጣኝነቱ ከሚደርሰው ወይም ከጉዳት አንጻር ከመጣጣኝ አይደለም፣ ይህንን ያህል ዓመት መሆን አለበት ተብሎ ሪኮመንድም እየተደረገ ረጅም ዓመት ሲሰጥበትም ነበረ ይሄ ጉዳይ። እና አሁን ላይ የሚመለከታቸው አካላት ይህንን ክፍተት ሶሉሽን የሚያገኝበት ጊዜ መሆን አለበት ብዬ አስባለሁ። ይህንን ኢንዶርስም አድርገነዋል። ሲሰራበትም የነበረ ብዙ ጥናቶችን በማህበርም ያሉን ጉዳይ ስለሆነ ፑሽ እናደርጓለን ብዬ አስባለሁ።
ወይዘሪት ሌንሳ ኢትዮጵያ የተለያዩ ዓለም አቀፍ ህጎችን የፈረመች ሀገር ብትሆንም ህጎቹ ግን ከትርጓሜ ጀምሮ ክፍተት ያለባቸውና መሻሻልን የሚሹ ናቸው ሲሉም ይጠቁማሉ።
ህግ ማዕቀፍ ደረጃ በኢትዮጵያም ሆነ አህጉራዊም ዓለም አቀፋዊ ህግ ማዕቀፎች አሉ። እነዚህ ዲኤችአር ማለ ለሲዳው እነዚህ የኢትዮጵያ መንግስት ተቀብሎ ያጸደቃቸው ህጎች ናቸው። እነዚህ በብሔራዊ ደረጃም የኢትዮጵያ ህገ መንግስትም ፌዴራልም በክልሎች ላይ ተፈጻሚነት አለው። በብዛት በሴቶችና ህጻናት ላይ የሚደርሱ ጥቃቶች የቤት ውስጥ ጥቃትን ኢንቮልቭ ያደርጋል። ኦልሞስት ከ70% ወይም ከ90% በላይ የሚሆኑ ጉዳዮችን ስታያቸው በብዛት ቤት ውስጥ ጥቃት ነው። ተደብድባ፣ ተደፍራ፣ ተመታ ማክሲመሙ ላይ ሲደርስ ነው የሚመጣው። ስለዚህ ጥቃት ላይ ያለንን የህግ ማዕቀፍ ማሻሻል ማለት ብዙዎቹ ጉዳዮች ትኩረት እንዲያገኙ ወይም በዚህ ስር ታጭቀው ያሉትን እያንዳንዱን ጥቃቶች ሪሊፍ እንደመስጠት ነው። ባለፉት አመታት ኤክስፒሪየንሳችን እኛ በጣም የነንበሩን እንደገና ደግሞ የአይነቱን ሁኔታ ራሱ እየለዋወጠ ያለው የህግ ክፍተት ያለባቸው አንቀጾች አሉ። አንቀጽ ብቻ ሳይሆን ትክክለኛ ኢንቴንሽን የሚሰጣቸው የሚገቡ ከትርጓሜው አንጻር ጀምሮ እንደገና ደግሞ ለቤት ውስጥ ጥቃት ራሱ እንዲፋይን አድርገንበት ያስቀመጥነው ራሱ የህግ ክፍተት አንድ እሱ ነው እና እሱ መሻሻል እንዳለበት እኛም ሪኮመንድ ስናደርግ ነበር። ይሄ መንስኤው ራሱ ገባሻል፣ የቤት ውስጥ ጥቃት ይሄ ያልተመጣጠነ ኃይል የስልጣን ባህላዊም ነው፣ ሴንተር ደግሞ ማህበራዊና ኢኮኖሚ ግፊቶች ያሉበት ነው። ስለዚህ በአንድ ሳይድ ብቻ ነጥለን የምናየው ሳይሆን ሁል ዲፊኒሽን ሰጥተን ልናየው የሚገባ ጉዳይ ነው።
ወይዘሪት ሌንሳ አክለውም የሴቶች ጥቃት የሰብአዊ መብት ጥያቄ መሆኑን በመጥቀስ የወንጀል ህጉም ቅጣትንና መረጃን በተመለከተ መብራራትና መሻሻል እንዳለበትም ይገልጻሉ።
የወንጀል ህጉ ራሱ ጉያበቤት ጥቃት እንደሚመለከት ከሌሎች ሀገሮችም ተሞክሮን በመውሰድ ድጋሚ መስተካከል አለበትም ብዬ አስባለሁ። በተለይ በሴቶች ጥቃት ላይ ያሉ ፕሮቪዥኖቹ ማለት ነው። የማስረጃ ህጋችን ብዙ ጊዜ አሁን ተጠቂዎች ማስረጃ ሴታል ገባሽ፣ በዛ ሰዓት ይህ ነገር ሲፈጸም የትኛው ነው ማስረጃ የሚባሉበት ጊዜ አለ እና ያም ከሬጅ የሚያደርጋቸው ጊዜ አለ እና ኢሚዲየት አቴንሽን የሚሰጡ በደንብ አይዴንቲፋይ ተደርገው የተቀመጡትን ህጎች ላይ ኢሚዲየት ሪስፖንስ መስጠት ነው። አት ዘ ሴም ታይም ግን እንደ ማህበረሰብም ደግሞ ያለው ጋር የህጉ መሻሻል ብቻ ኢሚዲየት የሚያመጣው የሆነ ተአምር የለም። በዚህ ጉዳይ ላይ ሁላችንም ያለንን አስተሳሰብ እና ለሴቶች የምንሰጠውን ፕሌስ ካላስተካከልን እንደ ማህበረሰብ ለሴቶች ለመጣት ደርሰውን ጥቃት ካላወገዝን እና ካልተጠየፍን ሪሊ የእነዚህ ህጎች መሻሻል ብቻ መፍትሄ ሊሆን ይችላል። ግን መፍትሄው በአጠቃላይ ለጾታ ጥቃት ያለንን አመለካከት ነው የሚቀየር።
የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ወይዘሪት ሌንሳ ቢየና ይህ ህግ የማሻሻል ግፊት በርትቶ መቀጠል እንዳለበት ጠቅሰው፣ በዋናነት ግን ከህጉ መሻሻል ጎን ለጎን ጥቃትን የሚጸየፍ ትውልድና ማህበረሰብ ማፍራት ላይ መተኮር እንዳለበት አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሌንሳ ቢየናን በእናንተ በአድማጮች ስም እናመሰግናለን። አድማጮቻችን፣ የዓለም አቀፍ የሴት ህጻናትን ቀን አስመልክቶ ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መርሃ ግብር እዚህ ላይ ተጠናቋል። ሀብታሙ ስዩም፣ ስመኝሽ የቆየ፣ ኤልያስ አስማረ እንዲሁም እኔ አስተናጋጃችሁ ኤደን ገረመው አብረናችሁ አምሽተናል። አብራችሁን ስለቆያችሁ እያመሰገንን በነገው ምሽት እስከምንገናኝ ድረስ በዚሁ እንሰናበታለን። ደህና ደሩ።